ትምህርታችን ካለፈው የሚቀጥል ይሆናል። ፍቅር በሚል ርዕስ ክፍል ሁለት ይሆናል ማለት ነው። ትምህርታችንን ከመቀጠላችን በፊት እስቲ በጸሎት እንጀምር። እግዚአብሔር አምላካችን ሆይ፣ አንተ በወደድክበት ፍቅር እርስ በርሳችን እንድንዋደድ እርዳን። እግዚአብሔር አምላካችን ሆይ፣ ያለ ፍቅር የምናደርገው ነገር ሁሉ ቃል እንደሚናገረው ዋጋ ስለማይኖረው እግዚአብሔር ሆይ የደከምንበት ነገር ሁሉ ዋጋ እንዲኖረው በፍቅር እንድንመላለስ እርዳን። የምንማረውንም ትምህርት እግዚአብሔር ሆይ እንድናስተውል እርዳን በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው ብዙ ነጥቦችን አንስተናል። ዛሬ ከዛው ጋር የተያዘ ነገር ነው። በተለይ ገላትያ ምዕራፍ አምስት ላይ ያለውን ሀሳብ በዛ እንጀምርና የተያዙ ነጥቦችን እናነሳለን። ገላትያ ምዕራፍ አምስት ከቁጥር 12 እስከ 15 እንዲህ ይነበባል። ወንድሞች ሆይ፣ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለስጋ ምክንያትን አይስጥ። ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱ ባልንጀራህን እንደ ራስ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋቁ ተጠንቀቁ ይላል። እዚህ ላይ እንግዲህ ሕግ ሁሉ በአንድ ቃል ይፈጸማልና እርሱ ባልንጀራህን እንደ ራስ ውደድ የሚለው እንግዲህ ባልንጀራችንን እንደ ራሳችን ስንወድ ከሚመጣር አብዛኛውን ህግ እየፈጸምን ነው ማለት ነው። ወይም ደግሞ እግዚአብሔር የሚፈልገውን ዋናው ነገር እየፈጸምን ነው ማለት ነው። ቀጥሎ ያለውን ሳነብ ቁጥር 16 ጀምሮ ያለውን ሳነብ፣ ነገር ግን ይላለው በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሞ። ስጋ በመንፈስ ላይ፣ መንፈስም በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉ። የምንወደው ማለት ደስ የሚለን የስጋን ፈቃድ ማለት ነው። ይህ ጥላቻ፣ ቅናት፣ ምቀኝነት፣ ተንኮል ማለት ነው። እንግዲህ ደስ ይሉናል፣ ግን እሱን ልታደርጉ አትችሉም ነው እያለ ያለው። በመንፈስ ብትመሩ ግን ከህግ በታች አይደላችሁም። የስጋ ስራ የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው ይልና አስቀድሜ እንዳለው እንደነዚህ ያሉትን የሚያደርግ የእግዚአብሔርን መንግስት አይወርስም ይላል። ይሄ ትንሽ የሚያስፈራ አባባል ነው ብናል። እነዚህ ነገሮችን እነዚህን የስጋ ፈቃድ የምናደርግ ከሆነ የእግዚአብሔርን መንግስት እኮ አትወርሱም ነው እያለን ያለው። እንግዲህ ይህንን ከፍቅር ጋር በምናያይዝበት ጊዜ፣ በመንፈስ በምንመራበት ጊዜ ከህግ በታች አይደለንም። በፍቅር በምንመላለስበት ጊዜ ከህግ በታች አይደለንም ማለት ነው። ግን የፍቅር ተቃራኒ የሆነው ደግሞ በዚሁ መጽሐፍ የሚገልጸው የስጋ ስራም የተገለጠ ነው ይልና እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት ይልና በተለይ ከፍቅር ጋር የተያዘው ጥል ይላል። ለምሳሌ እርስ በርሳችን የምንጣላ ከሆነ መራራ ጥላቻ በመካከላችን ካለ ፍቅር የለንም ማለት ነው። ክርክር ስል ይህም የፍቅር ጉድለትን የሚያሳይ ነገር ነው። አለመስማማት ልባችን እያወቀ ትክክል አለመሆኑን እያወቅን ተቃራኒ የሆነውን የፍቅር ተቃራኒ የሆነውን ነገር የምናደርገው ማለት ነው። ክርክር፣ ቅናት ባለፈውም ጊዜ አንስቼዋለሁ። ቅናት ካለ ፍቅር ይጎለናል ማለት ነው። እንደገና ደግሞ በወንድም ላይ ቁጣ፣ ይህ ንዴት ፍቅር በማይኖረን ጊዜ በጣም የከፋ አካሄድ ማለት ነው። ይህ ቁጣ ወደ ብዙ ወደ ከፋ እርምጃ ሊወስድ የሚችል ነገር መሆኑን እንመለከታለን። ከዛም አልፈን ተርፈን ደግሞ በራሳችን ብቻ ላይ ጥላቻው ተወስኖ የሚቀር ሳይሆን ሌሎችንም ማሳደም በአድመኝነት ማለት ነው። ስለዚህ አድመኝነት ሁሉ መለያየት ሁሉ ይሄ የፍቅር ተቃራኒ የሆኑ ነገሮች ናቸው። ቀጥሎ ደግሞ ምቀኝነት ይላል። እንግዲህ ምቀኝነት ካለ በኋላም በሌላው ክፍል የምናየው ይሆናል ፍቅር ጎሉናል ማለት ነው። እርስ በርሳችን ምቀኝነት ካለ፣ ለሰው ልጅ ምቀኝነት ካለ በጎ ሲሆን ለሌሎች ውስጣችን በዚህ አይነት መንፈስ የሚያዝ ከሆነ ችግር አለብን ማለት ነው። ምቀኝነት ደግሞ አንዳንድ ጊዜ ከሱ የከፋ እርምጃ እንድንወስድ ያደርገናል፣ መግደል። እንግዲህ የሚመቃኝ ሰው አንዳንድ ጊዜ በተለያየ ጥበብ ተጠቅሞ ሰውን ማስገደል ይችላል፣ ወይም ደግሞ የሰውየውን ነገር ሁሉ እንዲሰናከል እንዲበላሽ ሊያደርግ ይችላል ማለት ነው። እንግዲህ መግደል ራሱ አንዱ የስጋ ስራ ነው። ምቀኝነት የስጋ ስራ ነው። ቅል የስጋ ስራ ነው። ወይም ክርክር የስጋ ስራ ነው። ቅንዓት የስጋ ስራ ነው። ቁጣ፣ አድመኝነት፣ እነዚህ ሁሉ የፍቅር ተቃራኒዎች ናቸው። እንግዲህ መግደል በምንልበት ጊዜ ትንሽ ጠለቅ አድርገን ብንመለከት መግደል እኮ የምለው ሰውየውን ስጋዊ አካሉ ወይም ደግሞ ሰውየው በህይወት እንዳይኖር ማጥፋት ብቻ አይደለም፣ መንፈሱን መግደል ጭምር ማለት ነው። ይሄ የእንግሊዝኛ ቃል ብንጠቀም የሰውየውን በጎ አካሄድ ሁሉ ማሰናክል ወይም ዲስከሬጅ ማድረግ ማለት ነው። መንፈሱን መጉዳት፣ በጎ አካሄዱን ማሰናከል፣ ይህም ራሱ ያው ነው መግደል የሚለው እንግዲህ በዛም ሊታይ ይገባዋል ማለት ነው። እንደነዚህ ያሉትን እኮ የሚያደርግ የፍቅር ተቃራኒ የሆነው ነገር የሚያደርግ እኮ የእግዚአብሔር መንግስት አይወርሱም እያለን እኮ ነው ያለ። ይህንን እንግዲህ የእግዚአብሔርን ቃል ይህንን በጥንቃቄ ብናይ እኮ በግልጽ የተቀመጠ ነገር ፍቅር በኑር ለወንድሞች፣ ለእህቶች፣ ለሰው ልጅ እውነተኛ ፍቅር ከእግዚአብሔር የተቀበልነው ፍቅር ነጸብራቅ የሆነው ፍቅር ሲኖረን እነዚህ ነገሮች አናደርግም ማለት ነው። ስጋችን እንኳን ቢጎተጉተን በውስጣችን የዚህ አይነት ስሜት ቢመጣ እንኳን ቅድም እንዳልነው የምትወዱት እንድታደርጉ አትችሉም፣ ተቃወሙት የስጋን ስራ። ስለምን እንቃወማለን? በዚህ ነገር ጠንካራ ያለ ፈተና በላያችን ላይ ቢመጣ የእግዚአብሔርን መንፈስ እርዳታ እንጠይቃለን። እግዚአብሔር እንዲረዳን የስጋን ስራ ሳይሆን የመንፈስ ቅዱስን ፈቃድ እንድናደርግ እግዚአብሔር እነዚህ ክፉ ስራዎችን እንዳንሰራ የእርሱን መንፈስ ጸጋውን እንዲሰጠን እርሱን እንጠይቃለን። እርሱን ደግሞ ታማኝ አምላክ ስለሆነ ይህንን ያደርጋል። ቁጥር 22 ላይ ደግሞ የመንፈስ ቅዱስ ፍሬዎችን ይናገራል። በመጀመሪያ የተጠቀሰው የመንፈስ ቅዱስ ፍሬ ግን ፍቅር ነው የምለው አንደኛ። ከሱ ቀጥሎ የሚዘረዝራቸው የመንፈስ ቅዱስ ፍሬዎች የተባሉት ሁሉ ከፍቅር ጋር የተያዙ ነገሮች ናቸው። ለምሳሌ ፍቅር ዝና፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት ወይም የቅንነት የሚለው ማለት ነው፣ ራስን መግዛት ነው ይላል። በእውነቱ በመጀመሪያ ደረጃ ይሄ የመንፈስ ቅዱስ ፍሬ ተብሎ የተገለጸው ፍቅር ከእነዚህ ከሌሎች የመንፈስ ቅዱስ ፍሬዎች ጋር የተያያዘ ነው። በመጀመሪያ ደረጃ እውነተኛ የእግዚአብሔር ፍቅርም የወንድሞችና የእህቶችም ፍቅር ከሌለን እነዚህ የመንፈስ ቅዱስ ፍሬዎች ብዙ ጊዜ በሕይወታችን ሊታዩ አይችሉም። እውነተኛ የእግዚአብሔር ፍቅርና የወገኖች ፍቅር፣ እውነተኛ የሰው ልጅ ፍቅር ሲኖረን ደስታ ይኖረናል፣ ሰላም ይኖረናል በውስጣችን፣ የማያቋርጥ ደስታ። እዚህ ላይ ደስታ ሲባል ሰዎች የተለያዩ ነገሮችን በዓለም አድርገው የሚያገኙት ለጊዜው ብልጭ ብሎ ድርግም የሚል አይነት ደስታ ሳይሆን የማያቋርጥ ደስታ ነው። ሰማያዊ ደስታ ነው። የእግዚአብሔር ደስታ ነው። እኛ ሳንደክም መንፈስ ቅዱስ በውስጣችን ደስታው እንዲፈስ ያደርጋል ማለት ነው። ደስታ በሚፈስበት ጊዜ ሰላም ይሰማናል፣ ሰላም ይኖረናል፣ ውስጣችን እየተረጋጋ ይኖራል። የህሊና ወቀሳ አይኖርብንም ማለት ነው። ደግሞ ሰላምና ደስታ ያለው ሰው ትዕግስተኛ ይሆናል። ሰላምና ደስታ ያለው ሰው ደግሞ ቸርነት፣ ለሌሎችም በጎ ነገር ለማድረግ አይታቀብም። እንደገና በጎነትንም ለማድረግ ማለት ነው። ስለዚህ እነዚህ የመንፈስ ቅዱስ ፍሬዎች በሙሉ ከዚህ ፍቅር ከተባለው ትልቅ ነገር ጋር የተያዙ ነገሮች ናቸው ማለት ነው። እዚህ ነው ስለ ፍቅር በምንነጋገርበት ጊዜ ያለ ትርጉም ጠረቅ ያለ አስተሳሰብ ያለበት ነገር ነው። እንደው ለይለዩን ብለን ዝም ብለን የምናልፈው በተለምዶ እንደሚባለው እግዚአብሔር ፍቅር ነው እርስ በርሳችን እንዋደድ ብለን ዝም ብለን ብለን የምናልፈው ጉዳይ አይደለም። ይህ የምንኖርበት ጉዳይ ነው ማለት ነው። የምንኖርበት እግዚአብሔር እንድንኖርበት በፍቅር ካልኖር ፍቅርን ይባል ለማመድ ከሆነ እግዚአብሔርን በትክክል በክብሩ ልናየው አንችልም። በገዛ ህይወታችንም ሆነ ለሌሎችም ደግሞ በምናደርገው አካሄድ፣ በምንሰራው መልካም ነገር ወይም በማንኛውም ሁኔታ ፍቅር ከሌለ የእግዚአብሔር ክብር ከኛ ጋር የለም ማለት ነው። ፊልጵስዩስ ምዕራፍ አራት ላይ እንደዚህ ይናገራል። አሁንም ይሄ ባለፈው ጊዜ የጠቃቀስኳቸው ነጥቦች ዛሬ የበለጠ ወደ እግዚአብሔር ቃል በመመለስ ከእግዚአብሔር ቃል ጋር እያገናዘብን ነው እየተመለከትን ያለ ነው ማለት ነው። ለዚህ ይላል ምዕራፍ አራት ከቁጥር 8-9 ይላል፣ በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነው ነገር ሁሉ፣ ንጹህ የሆነው ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። እንደዚህ ማሰብ ያለባችሁ እንደዚህ አይነት ነገሮች ነው ማለት ነው። እውነተኛ የሆነው ነገር፣ ጭምትነት ያለበትን ነገር፣ ጽድቅ የሆነውን ነገር፣ ንጹህ የሆነው ነገር አስቡ። እንግዲህ ይህንን እንኳን ማሰብ የምንችለው በውስጣችን ፍቅር ሲኖር ነው። እውነተኛ የእግዚአብሔር ፍቅር ሲኖር ነው ማለት ነው። እና በመጨረሻ ላይ ታዲያ ይህንን እነዚህ ነገሮች ከተቃቀሰ በኋላ ነገር ሁሉ ፍቅር ያለበትን ነገር ሁሉ ነው ብለው፣ ንጹህ የሆነው ነገር ሁሉ ፍቅር ያለበትን ነገር ሁሉ ነው ብለው፣ ፍቅር ሲኖረን እነዚህ በጎ ነገሮችን ማድረግ አይከብደንም። ፍቅር ከሌለን ግን እነዚህ ነገሮች ማድረግ ያስቸግራል። ቀጥሎ ምን ይላል መሰለኝ? ነገር ሁሉ መልካም ወሬ ያለበትን ነገር ሁሉ ይላል፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ከኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ፣ የሰላምም አምላክ ከእናንተ ጋር ይሆናል ይላል። እኛ እነዚህ በጎ ነገሮች አሁን የተጠቀሱ ነገሮችን ስናደርግ በትክክል የእግዚአብሔር ፍቅር ከኛ ጋር መሆኑን ምስክር ነው ማለት ነው። ከኔም የተማራችሁት ይሄ ነው፣ ፍቅር ያለበትን ነገር ሁሉ ነው እኮ የሚለው። እነዚህ ነገሮች ሁሉ ከፍቅር ጋር የተያዙ መሆናቸው ነው የምንመለከተው። አሁንም የሐዋርያው ጳውሎስ መልእክት ወደ ቆላሴ ሰዎች ከዚሁ ጋር የተያዘ ሀሳብ ምዕራፍ አንድ ቁጥር 3-5 እንደዚህ ይነበባል፣ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁን። ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰብደን ይላል። ለቅዱሳንም ሁሉ ስላላችሁ ፍቅር ሰብደን የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ እናመሰግናለን ይላል። ለቅዱሳን ሁሉ ስላላቸው ፍቅር። እንግዲህ አሁን ለቅዱሳን ይሄ የእግዚአብሔር ሰዎች ያለ ፍቅር ነው። ባለፈውም ጊዜ አንስቼዋለሁ እና ዛሬ የእግዚአብሔር ቃል ይሄንንም ደግሞ እንደገና በደንብ ጽናት ባለው መልክ ጫና ሰጥቶት ይናገራል ማለት ነው። ለቅዱሳንም ሁሉ ስላላቸው ፍቅር ሰብን ደሳለን እኮ ነው ብለው እግዚአብሔርን አመሰገን ነው ብለው ብዙ ጊዜ የእግዚአብሔር ፍቅር እውነተኛ የሆነ የእግዚአብሔር ፍቅር በውስጣችን ከሌለና የማንከታተል የማንለማመድ ከሆነ ለቅዱሳን ፍቅር አይኖረን፣ እንደውም ተቃራኒ ነው የሚሆነው። ብዙ ጊዜ ክፉ መንፈስ ያለባቸው ሰዎች የእግዚአብሔርን ሰዎች ይጠላሉ። እውነተኛ የሆኑትን የእግዚአብሔርን ሰዎች እግዚአብሔርን የሚፈሩትን እግዚአብሔርን የሚወዱትን ሕይወታቸውን ለእግዚአብሔር ሰጥተው በቅንነትና በጽድቅ የሚመላለሱትን አይወዱም። ምክንያቱም ሁለቱ ተቃራኒ የሆኑ ነገሮች ስለሆኑ ነው። ሰይጣን እውነተኛ የሆነው የእግዚአብሔርን ፍቅር እጅግ በጣም ይፈራዋል። ከዚህም የተነሳ ጥላቻ ነው የሚያሳየው። ሰይጣንን የሚያስፈራው ከምንም በላይ በፍቅር ላይ የተመሰረተው የክርስትና ህይወት ነው። ሌላው ይሄ ሌላው ብዙም አያሳስበው እንደው በዛ በግብዝነት ፍቅር እንደው እንድንገፋበት በተለያየ መንገድ ሴጣን ተጽዕኖ ያደርጋል። ስለዚህ ግብዝነት የሌለበት ለቅዱሳን ሁሉ ያለን ፍቅር እንግዲህ ጳውሎስ የቆላሴ ሰዎችን ክርስቲያኖች እንዲህ ይላል፣ ይህንን ሰምት ደስ አለን ስለ እናችን እናመሰግናለን ነው ብለው አሁንም እንቀጥልና በቆላሴስ ምዕራፍ 3 ከቁጥር 12 ጀምሮ ያለውን አነባለሁ። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ መሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ ይልና እነዚህ ነገሮች የመንፈስ ቅዱስ ፍሬዎች ናቸው። ቅድም ከጠቀስነው ጋር አብሮ የሚሄድ ነገር ነው ማለት ነው ይልና የእነዚህ ነገሮች ማሳረጊያ ወይም መቋጫ የሚያደርገው እርስ በርሳችሁ ትዕግስት አድርጉ ይልና ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ይላል። እነዚህ ነገሮች ከጠቀሰ በኋላ የእነዚህ ሁሉ መቋጫ የሆነውን የእነዚህ ሁሉ ማሳረጊያ የሆነውን የእነዚህ ሁሉ ዋና አንጓር የሆነውን ነገር ፍቅርን ልበሱት ነው የሚለው። ፍቅርን መልበስ ይገባናል ማለት ነው። የእግዚአብሔርን ፍቅር የእግዚአብሔርን ፍቅር በምንለብስበት ጊዜ ወንድሞቻችንን መውደድ አይሳነንም ማለት ነው። በአንድ አካልም የተጠራችሁለትን ደግሞ የክርስቶስን ሰላም በልባችሁ ይግዛ እያለ ይቀጥላል። ስለዚህ የእግዚአብሔርን ፍቅር ፍቅርን ልበሱት ነው ብላ ፍቅር መለበስ ያለበት ነው። እንግዲህ ልብስ ስንል ሁለመናችንን ነው የምሸፍነው። ልብስ አንለብስ ብንንቀሳቀስ፣ በተለይም ደግሞ በጣም ሞቃት በሆነ ወይም ደግሞ በጣም ቀዝቃዛ በሆነ አየር ውስጥ ልብስ ባንለብስ ሰውነታችንን ውጩም ወይም ደግሞ ቅዝቃዜውም ወደ ሙቀቱ ምን ያህል ሊጎዳ እንደሚችል ማለት በተለይም በቅዝቃዜ ልብስ ባንለብስ እንኳን ልብስ አለመልበስ ይቅርና ልብስ ተለብሶ እንዲሁ ቀላል አይሆንም። በተለይም አሁን እንደና አሜሪካ፣ ካናዳ፣ አውሮፓ ብዙ ጊዜ የበረዶ ሲኖር ልብሶቻችንን እንደው ብዙ በብዙ ደርበን ነው የምንለብሰው። ምክንያቱም ልብስ ባይኖር የሚደርስብን ጉዳት ስለምንረዳ ማለት ነው። ፍቅርን ልበሱት ነው ምለው። እንግዲህ ፍቅርን የምንለብሰው ምንድን ነው? የሚጎዳ ጥላቻ በሞላበት ዓለም፣ ክፋትና ተንኮል በሞላበት ዓለም ሰይጣን በብዙ መልኩ ለእርሱ የሚታዘዙ ሰዎችን በመጠቀም ፍቅርን በሚያሰናክልበት ዓለም ውስጥ ስንሆን እኛ ፍቅርን ካለበስን እንጎዳለን፣ ሌሎችንም እንጎዳለን ማለት ነው። ፍቅርን በምንለብስበት ጊዜ ለሌሎችም እንተርፋለን። እኛ ከፍቅር ያገኘነው ይሄ ሰማያዊው ሙቀት፣ ሰማያዊው ይሄ የደስታ የክብር ስሜት፣ የመጽናናትና የመበረታታት ስሜት ለሌሎች ይተርፋል ማለት ነው። ፍቅር ከሌለ ችግር ነው። ስለዚህ ፍቅርን ልበሱት ነው ብለው አሁንም ወደ ተሰሎንቄ መጽሐፍ እንሂድና እዚህ ከፍቅር ጋር የተያዙ ሌሎች ነጥቦችን እናያለን። የተያዙ ነጥቦች ማለት ነው። ተሰሎንቄ ምዕራፍ 4 ቁጥር ዘጠኝ እንመልከት። እናንተ የራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም ይላል። ይሄ ዋና ነገር ስለሆነ ቀዳሚ ነገር ስለሆነ ፈጽሞ እንደው ብዙ ማብራሪያ የሚያስፈልገውም አይደለም። ዋና ነገር ስለሆነ ከምንም ነገር አስቀድማችሁ በክርስትና ሕይወታችሁ ማሰብ የሚገባችሁ ስለሆነ ስለዚህ ሁኔታ ማንም ልጽፍላችሁ አይገባም። ኢየሱስ ክርስቶስን እስካወቃችሁ ድረስ እግዚአብሔር አምላክ ኢየሱስ ክርስቶስን ለዓለም በፍቅር መስጠቱን እስካወቅን ድረስ ኢየሱስ ክርስቶስ ደግሞ በፍቅር ለዓለም እንደሞተ እስካወቅን ድረስ እኛ ደግሞ የዚህ ፍቅር ተጠብራቅ የሆነውን እርስ በርስ መዋደድን ማድረግ እንደሚገባን ማለት ነው። ስለዚህ ማንም ልጽፍላችሁ አይገባም። ይህ ዋና ነገር ነው። ጎላ ብሎ መታየት ያለበት ነው። እንደ ተራራ ቶሎ ብሎ እንደው በፍለጋ የሚገኝ ነገር መሆን የለበትም። ቶሎ ብሎ ከፊታችን ልክ ተደቅኖ እንዳለ ተራራ መታየት አለበት። በተለይ በቅዱሳን መካከል ይሄ ነገር ቶሎ ብሎ መታየት አለበት። አንዱ ዋነኛው የምንታወቅበት በፍቅራችን ዓለም እንኳን ያውቀናል ማለት ነው። ስለዚህ ማንም ስለዚህ ልጽፍላችሁ አይገባም ነው ብለው እንግዲህ ወንድሞች ሴቶች የእግዚአብሔር ፊት እኛ ይሄ አይነት ፍቅር ከሌለ የዚህ አይነት ፍቅር እንደዚህ መታየት ያለበት ፍቅር በተለያዩ ምክንያቶች ተሸርሽሮ ከማዕከላችን ከጠፋ ዋና ምልክታችን ምንድን ነው ሊሆን ያለው? ምንድን ነው ሊሆን ያለው? እንግዲህ ይህንን ማሰብ ይገባናል። በመጀመሪያ ደረጃ በፍቅራችሁ ያውቋችኋል የተባለው ይህ ፍቅር በእኛ ውስጥ ከሌለ ሰዎች በምን ሊያውቁን ነው? በዓለም ውስጥ ይሄ አይገኝም። በዓለም ውስጥ ያለው ፍቅር የግብዝነት ፍቅር ነው፣ የማስመሰል ፍቅር ይበዛል። እውነተኛ ፍቅር አንዳንድ ጊዜ ሰዎች ከንጹህ ሕሊና የተነሳ ጥሩ የቀና ፍቅር ለሰው ልጅ የሚያሳዩ ሊኖሩ ይችላሉ። ነገር ግን ይሄ ነገር በራስ ትግል በሚሆንበት ጊዜ የሚያረካ አይነት አካሄድ ወይም ደግሞ እስከ መጨረሻው የሚያስኬድ አካሄድ ለሌሎቹም የሚስብ አይነት አካሄድ አይሆንም። ምክንያቱም መንፈስ ቅዱስ በእኛ ህይወት ውስጥ ሲሆን እኛ ሳንታገል መንፈስ ቅዱስ የሚያፈራው ፍሬ የሆነው ፍቅር ከዚህ ሁሉ የሚበልጥ ነው። ሰዎች በራሳቸው ትግል ከሚያሳዩት ቅንነትና ወይም ቅንነት ካለበት ከሚመስል ፍቅር የበለጠ ፍቅር ነው ማለት ነው። ይህንን ፍቅር ሰዎች በእኛ መካከል ካላዩ በምን ሊያውቁን ነው? እንግዲህ ይህ ፍቅር በተለያዩ ምክንያቶች በመጀመሪያው ትምህርት እንደተጠቀስኩት ከተሸረሸረ እንግዲህ መታወቂያችን ምን ሊሆን ነው? ምድራዊ ነገር ይህንን ፍቅር የሚተካው ከሆነ የሚያልፈው ነገር የሚጠፋው ነገር እኛ ስንሞት የሚቀረው ምድራዊው ነገር ገንዘብ፣ ክብር፣ ጎሳ፣ የጎሳ ፍቅር፣ ሌሎችንም ሁሉ መቁጠር ይቻላል። እነዚህ የሚተኩት ከሆነ እንግዲህ እኛ በምን ልንታወቅ ነው? ምን ልታወቅበት ሌላ ዋነኛው ነገር ጠፍቷል ማለት ነው። ህልውናችንና መታወቂያችን ተቀይሯል ማለት ነው። ይሄ ፍቅር በሌላ የምተካ ከሆነ አሁንም በጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ በመጨረሻው ዘመን በእውነተኛ ፍቅር ላይ ስለሚሆነው ነገር ይገልጻል። ከቁጥር 1-7 አነባለሁ። ከዚያ ውስጥ ስለ ፍቅር የሚናገረው ትንሽ ጎላ አድርጌ እገልጸዋለሁ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነኩ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ እራቅ ይላል። ከነዚህ ደግሞ እራቅ። እንግዲህ እዚህ ላይ በመጨረሻው ዘመን አንዱ የሚከሰተው የፍቅር መቀዝቀዝና የፍቅር መዳከም ነው። ፍቅር በተለያዩ ነገሮች እየተተካ እውነተኛ ፍቅር በተለያዩ ነገሮች እየተተካ ማየት ነው። ቅድምም አስቀድሞ ባለው ትምህርት እንደጠቀስኩት ማለት ነው። ይህ በመጨረሻ ዘመን የሚያስጨንቅ ዘመን ነው። ፍቅር ስለማይኖር ሰዎች ጨካኞች ይሆናል፣ ከሳቸውን የሚወዱ ይሆናል። እንደዚህ ዘመን ራስ ወዳድነት የበዛበት ጊዜ ነው። ሁሉም ምቾት በዝቶ ለሌላ ከማካፈል ይልቅ የራሳችን ነገር የበለጠ እንዲመቸን እያሰብን የበለጠ ስስቶች፣ የበለጠ ንፉጎች እንሆናል። ይህ ማለት ራሳቸውን የሚወዱ ይሆናሉ የሚለው እኮ ነው። ነገር ግን እውነተኛ ፍቅር ስለ ቃል ለሰው ልጅ ያለንን ማካፈል በዚህ ምክንያት ስለሚሳነን ምንም ብንሰበስብ፣ ምንም ሀብታሞች ብንሆን፣ ምንም ብንሆን በዛ ደስታ አናገኝም። ደግሞ ያ ያገኘነውም ነገር ደግሞ ፍቅር የሌለበት ነገር ስለሆነ እኛ መጠቀም ከምንችለው በላይ የሆነው ዝም ብሎ ይቀመጣል እንጂ ለእኛ የሚፈይደን አይሆንም። ነገር ግን ለፍቅር ብለን ብናካፍል ብንሰጥ ያ ያገኘነው ገንዘብ ያ ያገኘነው ሀብት ያ ያገኘነው ሌላም ነገር እጅግ በጣም ለኛ ትርጉም የሚሰጥና ደስታን የሚሰጥ ይሆናል። በምድር ያለን ገንዘብና እውቀት፣ ሀብት፣ ስልጣን፣ ክብር ትክክለኛ ደስታ ሊሰጥ የሚችለው እውነተኛ የእግዚአብሔር ፍቅር የምንለማመድ ከሆነ እውነተኛ የእግዚአብሔር ሰዎች ፍቅር ለሰው ልጆች ደግሞ ያለን ፍቅር ሲኖር ነው። ያንን የደከምንበትን እንበላለን፣ በልክንም ደግሞ እንረካለን። መሰብሰብ ብቻ ሳይሆን የሰበሰብነውን ደግሞ በደስታ የምንጠቀምበታል። ግን በዓለም ውስጥ አብዛኛው እንደው ከፍተኛውን የገንዘብ ክምችት ሲሆን፣ ሰዎች ደግሞ ብዙ ጊዜ ሲታዩ ንፉጎች የበለጠ ንፉጎች እየሆኑ ሲሄዱ እናያለን። እንዲያውም እኔ በጣም የሚገርመኝ አንዳንድ ጊዜ ሳየው ይደንቀኛል። በጣም ብዙ ገንዘብ ያላቸው ብዙ ሚሊዮነር የሆኑ ሰዎች ለገንዘብ ያላቸው እይታ እንደውም የበለጠ እየጠነከረ ነው ሚሄዱ። መስጠቱ ይከብዳል፣ እየከበደ ይሄዳል ማለት ነው። ሌላው ቀርቶ መጋበዝ እንኳን ይከብዳል። እኔ አንዳንድ ጊዜ እንዲሁ በውስጥ ያስባለሁ ምናልባት እና ያለንን እንኳን መስጠት ይከብደናል ማለት ነው። ፍቅር ከሌለ እውነተኛ ፍቅር ከሌለ ያገኘነው ነገር አረካል ነገር። ገንዘብ አገኘን ማለት በገንዘብ ደስተኞች ሆን ማለት አይደለም። ነገር ግን ገንዘብን አግኝቼ በገንዘብ ደስተኛ መሆን የምንችለው እውነተኛ የእግዚአብሔር ፍቅርና እውነተኛ የሰው ልጅ ፍቅር ሲኖረን፣ እግዚአብሔር በዛ ውስጥ ደስታን ይጨምራል። እዚህ ላይ ገንዘብ ስህተት ነው፣ ገንዘብ ማግኘት ጥሩ ነው የሚለውን መልእክት እያስተላለፍ እንዳልሆኑ ትረዱ ይመስለኝ። ገንዘብን ለማግኘት እንስራ። የራሳችንን ደክመን መኖር አለብን። የራሳችንን ድንኳን እየሰፋ ኑሯችንን ቢቻልም ደግሞ ገንዘብን ቢኖረን በብዙም ሆነ በመጠኑ ገንዘብ መኖር በራሱ አጠት አይደለም። ገንዘብ ግን ሲኖር እውነተኛ ፍቅር ካለን ገንዘብን ለራሳችንን በአግባቡ እንጠቀማለን፣ ሌሎችንም ይጠቅማል። ገንዘቡን ለእግዚአብሔር ክብር በአግባቡ እንጠቀማለን ማለት ነው። ይህን ማለት ነው። ግን የእግዚአብሔር ፍቅር ከሌለን ገንዘብ የበለጠ ያሳስበናል ማለት ነው። በአሁኑ ጊዜ ሰውን አንዱ የሚገዛው የገንዘብ ፍቅር ነው። ለገንዘብ ተብሎ የማይደረግ ነገር የለም። አንዱ ሌላውን ይገላል ገንዘብን ለማግኘት ሲል ማለት ነው። ያጣም ገንዘብን ይፈልጋል፣ ያገኘውም ገንዘብ ምንም የሌለው የናጠጠው ድሃም ገንዘብን ይፈልጋል፣ ሚሊዮኔሩ ቢሊዮኔሩም ገንዘብን ይፈልጋል። በሁሉም አኳያ ይህ ስህተት አይደለም። ይህ ነገር ግን የገንዘብ ፍቅር ከእግዚአብሔር ፍቅር እንደገና ለሰው ካለ ፍቅር በስቶ መታየት የለበትም ማለት ነው። ገንዘብ ሲኖረን በአግባቡ ሰው ለመርዳት ብንጠቀም መልካም ነው። የበለጠ በረከቱ ለእኛ ነው ነው ለእኛ ብቻም አይደለም። የእግዚአብሔርን ፈቃድ ወደና ፈቅደን ስላደረግን ለስራችን፣ ለዘርዘራችን የእግዚአብሔርን የሚፈራ ሰው ትውልድ እንደሚባረክ፣ እንደውም የእሱ ትውልድ ብቻ ሳይሆን እስከ 10,000 ትውልድ ሁሉ እንደሚባረክ፣ 3,000 ትውልድ እንደሚባረክ ይናገራል። ነገር ግን ይህንን ነገር ተውት አድርገን ገንዘብን መመኪያ ብናደርግ በእግዚአብሔር ፍቅር ከመመካት ይልቅ በገንዘብ ብንመካ እንግዲህ ትልቅ ጥዋት ነው። እንደ እግዚአብሔር ሰዎች እዚህ ላይ ጥንቃቄ ማድረግ ይገባናል። ገንዘብን ዝም ብለን እናባክን አይደለም። ገንዘቡን በአግባቡ ለሚመለከተው ነገር፣ ለእግዚአብሔር ክብር ለሚሆነውና ለሰው ልጅ ጥቅም ለሚሆነው ነገር እናውል። ከዛ ደግሞ ራሳችን በአግባቡ እንጠቀም ማለት ነው። እስኪ እንደው ይሄ አንዳንድ ጊዜ አስባለሁ፣ ምናልባት የኔ አይነት ሀሳብ የሚያስብ ሰው ካለ አንዳንድ ጊዜ ገንዘብ እጅግ በዝቶ ቢበዛ ንፉግ ሰስተን ብዙ ቢሊዮን ብር ቢሰበሰብ ያ የሚሰስተው ሰው ያ ብዙ ገንዘብ ያለው ሰው መጠቀም የሚችለው የተወሰነ ነው። ሌላው ባንክ ይቀመጣል ወይም ደግሞ ያው ይኖራል ማለት ነው። እንዲያውም ከዛ ውስጥ አብዛኛው ሳይጠቀም ነው ሰውየው የሚሞተው። ግን ያን ያህል ያ በጣም ከፍተኛ የገንዘብ ክምችት ያለው ሰው ለምን እንደሚሰስት ግን እኔ እንደው አንዳንድ ጊዜ ገንዘብ እንደው ይህንን ምክንያታዊ የሆነ ነገር እንኳን እንዳናስብ ያሳውረናል ወይ ብዬ እንደው አስባለሁ። ለምሳሌ እግዚአብሔር ራሱ አንድ ሰው ብዙ ገንዘብ ኖረውም አልኖረው ሀብታምም ሆነ ድሃ እጅግ በጣም የበዛ ገንዘብም ሀብትም ቢኖረው በተፈጥሮ መብላት የሚችለው የተወሰነ ነው። እንደው ቀላል ምሳሌ ብንወስድ ያ ቢሊዮነር የሆነው ሰው ብዙ ገንዘብ ስላለው ብዙ ከሚገባ በላይ መብላት እንዳይችል የተፈጥሮ ነገር አለ። ለምሳሌ ሰው ሀብታም በመሆኑ አንዴ 100 እንጀራ ሊብላ ግን አይሆንም። ያው ታውቃላችሁ፣ እግዚአብሔር መጥኖ ነው የሰጠን ሆዳችንንም የኛ ይሄ ፊዚዮሎጂና የአናቶሚ የሰውነት አሰራራችን የመጥኖ ነው። ሀብታምም ድሀ በጣም ቢበዛ ሆዳም የሚባል ሰው ምናልባት ሁለት እንጀራ እንኳን ቢበላ ሆዳም ይባላል። ከዛ ቢያልፍ ደግሞ ሊሆን አይችልም፣ ችግር ላይ ይወጣል ማለት ነው። ሀብት ቢበዛም ያንን ገንዘብ ሁሉ አይጠቀም ማለት ነው። ስለዚህ በአግባቡ ገንዘቡ ተቀምጦ መርዳቱን ማሰቡ ደግሞ ለእሱ በረከት ይሆናል። ሌላው ደግሞ እንደው የማየው ምንድን ነው፣ ብዙ ገንዘብ በበዛ ቁጥር ሰዎች የበለጠ ሲጨነቁ ይታያል። ይህም እንግዲህ ምንድን ነው፣ በእግዚአብሔር ከመታመን ይልቅ በሚጠፋ ነገር መታመንና በሱ ላይ አይናችንን መጣል ማለት ነው። መታመኛችን እግዚአብሔር ይሁን እንጂ ገንዘባችን ሀብታችን መሆን የለበትም። እግዚአብሔርን የሚወድ ሰው፣ ወንድሞችና እህቶችን የሚወድ ሰው፣ ሰውን ሁሉ በቅንነት በእግዚአብሔር ፍቅር የሚወድ ሰው፣ ለሰው ሸክም ያለው ሰው መመቸው ፍቅሩ ገንዘቡን ሳይሆን በገንዘብ ሳይሆን በእግዚአብሔር ይመካል ማለት ነው። እንዲያውም ከዚህ የተነሳ ይመስለኛል በመጽሐፍ ውስጥ ሰው ለሁለት ጌታ ሊገዛ አይችልም፣ ገንዘብ ወይም ለእግዚአብሔር ይላል። ገንዘብ ራሱን የሚገዛ ኃይል ነው ማለት ነው። ሁለመናን የሚወስድ ትኩረትን የሚወስድ ነገር ነው። እንግዲህ በጣም በምንፈስትበት ጊዜ ወንድሞቻችንና እህቶቻችን ጋር ሻይ እንኳን አብረን ቡና እንኳን አብረን ለመጠጣት በቀላ ሊደሰት እንችላለን። ምክንያቱም ይጎልብናል ብለን እንዲህ አይነት ነገር በአእምሯችን ስለሚያዝ ማለት ነው። ገንዘብ ካለን በፍቅር ደግሞ አብሮ ያንን መከፋፈሉ ጥሩ ነው፣ ማባከር ከሚለው ሀሳብ ጋር ባልተያዘ ማለት ነው። እንግዲህ በአሁኑ ጊዜ ደግሞ ስናይ ጳውሎስ ለጢሞቴዎስ እንደጻፈው በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይሁን ወቅ ሰዎች የራሳቸውን የሚወዱ ይሆናሉ። አሁን ባለው መሰረት ማለት ነው ይህ በጣም የራስ ወዳዶች ይሆናሉ። የራስ ወዳዶች ከሆኑ ንፉጎች፣ ምንም የማካፍሉ ይሆናሉ ማለት ነው። ገንዘብን የሚወዱ ይሆናሉ ማለት ይህ በመጨረሻው ዘመን የሚከሰት አንዱ የገንዘብ ፍቅር በመጨረሻ ዘመን አንዱ የሚከሰት ነው። በአሁኑ ዘመን እንደሚታዩት ከፍተኛ የሆነ የገንዘብ ፍቅር ስለሰጠተበት ማለት ነው። ገንዘብን የሚወዱ ትምክተኞች፣ በገንዘብ የሚመኩ ደግሞ በሌላም የሚመኩ ትምክተኞች ሲል በዘር የሚመኩ፣ በእውቀት የሚመኩ፣ በክብር የሚመኩ፣ በስልጣን የሚመኩ፣ ባላቸው መልክ ወይም ደግሞ በሌላ ነገር የሚመኩ ይሆናሉ ማለት ነው። የገንዘብም ትምክት ሊሆን ይችላል። በሌላም የእግዚአብሔር ፍቅር ሳይኖረን ሲቀር ትምክተኞች ይሆናል። በእግዚአብሔር ከመመካት ይልቅ በእግዚአብሔር ፍቅር ከመመካት ይልቅ በነዚህ በሚጠፉ ነገሮች እንመካለን ማለት ነው። ትዕቢተኞች እንሆናለን ማለት ነው። ይህ ሲል ምንድን ነው? ገንዘብ የሚበዛው ሰው ገንዘቡ ስላለ ብቻ ሌላውን እንግዲህ በሌላው ላይ የበላይነትን ያጣል ወይ የበላይነትን ስሜት ያጣያል። ተሳዳቢዎች ይሆናሉ ይልና ይቀጥላል። ፍቅር የሌላቸው ይላል እነዚህ ሰዎች በመጨረሻው ዘመን ፍቅር የሌላቸው እርቅን የማይሰሙ። በአሁኑ ጊዜ የሚያሳዝነው ነገር የእግዚአብሔር ሰዎች እንኳን ማስታረቅ የከበደበት ጊዜ ነው። አንድ ነገር ይዘን ለፍቅር ብለን ይቅር ማለት በጣም አግቶናል። በሆነ ከዘር ጥላቻ የተነሳ በፍጹም ከሌሎች ጋር እርቅን መቀራረብን ማድረግ የዘጋንበት ጊዜ ይመስላል። ይህ በሁሉም ላይ የሚተገብር አይደል። እግዚአብሔር ይመስገን ከተለያዩ ዘሮች፣ ከተለያዩ ባህሎች፣ ከተለያዩ ቋንቋዎች ለክርስቶስ ኢየሱስ ፍቅር የሚገዙ ሰዎች ባህልን አቋርጠው ሌላው ቀርቶ ጥቁር፣ ነጭ እንኳን አንድ ኢትዮጵያዊ ይዘው ያለው የተለያየ ጎሳ ሳይሆን በዓለም አቀፋዊነት ለማያውቀው ዘር በመልክ፣ በባህል፣ በቋንቋ፣ በእድገት ፈጽሞ ለማይመጥነውና አብሮ ለማሄደው ሰዎች ለፍቅር ብለው ሕይወታቸው ሰጡ አይተናል። ለመጀመሪያ ጊዜ ወንጌልን የሰበኩ ሰዎች ከምዕራቡ ዓለም ማለት ነው፣ ከአሜሪካ፣ ከካናዳ፣ ከእንግሊዝ እንደዚህ ወደ ተለያዩ የዓለም ክፍሎች ተሰደው ወንጌልን የሰበኩ ሰዎች በሂንድ በቻይና በሌሎች ሀገሮች በኢትዮጵያ ጭምር ማለት ነው። ይሄ ወንጌላዊ ክርስትና ማለት ነው። እውነተኛ መኖር ያለብን አይነት ህይወት ይህንን ትኩረት የሚሰጠውና የምናገረውን ክርስትና ተናገሩ። ሰዎች ብዙዎቹ የሞቱ አሉ። ለፍቅር ለፍቅር ብለው ነው እነዚህ ሰዎች አውቁ ነው የሚናገሩችንም አውቁ። ነገር ግን የኢየሱስ ፍቅር ግድ ብሏቸው ምቾታቸው ጥለው ለምሳሌ አንድ ሰው ከኒውዮርክ ወይም ከዋሽንግተን ዲሲ ወይም ከሎስ አንጀለስ ሄዶ በገጠር በጣም እልም ባለ መብራት ውሃ በሌለበት ለመብላት ለመጠጣት ለመተኛት በማይመችበት ቦታ ሄዶ ሰፍሮ ይዛ ወንጌልን መስበክ ከባድ ነገር ነው። እንደዚህ አድርገዋል። ይህ ፍቅር ማለት ይሄ ነው። እንኳን በአንድ ጎሳ በአንድ ሀገር ውስጥ ባሉት ጎሳዎች ይቅርና ዓለም አቀፋዊ የሆነው የኢየሱስ ፍቅር ግድ ብሏቸው ነው። ከዚህ በተነሳ ዛሬ በዓለም ዙሪያ ሁሉ ኢየሱስ ክርስቶስ የመሰረተው እምነት በነ ጳውሎስ ዋጋ የተከፈለበት በነ ጴጥሮስ በነ ዮሐንስ ዛሬም በዓለም ዙሪያ እየተስፋፋ ያለው አንዱም እንዲህ ዋጋ ከፍለው በዓለም ዙሪያ ወንጌልን ይዘው በሚሄዱ ህይወታቸውን እንኳን መስዋዕትነት ከፍለው ማለት ነው በሚሄዱት የእግዚአብሔር ሰዎች ነው። የእግዚአብሔር ፍቅር ግድ ያላቸው ከዚህ ሀገር ሄዱ ማለት ነው። ከሌላም በአሁኑ ጊዜ ደግሞ እዛ ብቻም አይደለም በማደግ ላይ ካሉት ሀገሮችም ይህንን የወንጌልን ዘር ይዘው ህይወታቸውን መስዋዕትነት እየከፈሉ እያገለገሉ ያሉ ወንድሞችና እህቶች አሉ። እነሱም ደግሞ በብዙ ሺህ ወይም ደግሞ በሚሊዮን የሚቆጠሩ ሊሆኑ ይችላሉ። ይህ እንግዲህ ስታቲስቲካዊ በሆነ መንገድ የተጠና ነገር ለማቅረብ ቢያስቸግርም ግን ይህን ነገር እንዳለ እርግጠኛ ነገር እነዚህ ሰዎች አሁንም ከኢየሱስ ፍቅር የተነሳ ጥልቅ የሆነ ነገር እያደረጉ ናቸው። ያ ማለት ይህ ቋንቋ በጎሳና በዘር በጎሳ ብቻ ደው የሚጠብ ሳይሆን ዓለም አቀፋዊ ስለሆነ የኢየሱስ ፍቅር ይህን ያደርጋል ማለት ነው። ለራስ ምንም ለማይመሳሰል እንኳን ይህንን የሚተርፍ ማለት ነው። እንግዲህ እንዲህ አይነት ፍቅር የኢየሱስ ፍቅር ይህንን ካደረገ በአሁኑ ጊዜ ትንሽ የጎሳ አስተሳሰብ ይዞ የጎረጥ እየተያዩ ኢቨን ክርስቲያኖች ሆነን እግዚአብሔር ሰዎች ሆነን እሱ በሳችን መቀባበል ሲያቅተን ይህ በጣም 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 በጽኑ መታሰብ ያለበት ነገር ነው። በእውነት የእግዚአብሔር ፍቅር እውነተኛ የእግዚአብሔር ፍቅር በእኛ ውስጥ አለ ወይ? ወደዚህ መመለስ ወደ መጀመሪያው ወደ እግዚአብሔር ፍቅር መመለስ አለብን። ወደ ዘላለማዊ ፍቅር መመለስ አለብን ማለት ነው። ከዚህ ሁሉ በላይ ወደ ሆነው ፍቅር ወደሚለውጠን ፍቅር አስተሳሰባችንን ወደሚቀይረው ፍቅር መቀየር አለብን መምጣት አለብን ማለት ነው። ግን በመጨረሻ ዘመን ፍቅር የሌላቸው ይልና እርቅን የማይሰሩ በጥላቻ ምክንያት ክልል ያለ ጥላቻ ይዘው መታረቅ የማይችሉ በተለያዩ ምክንያቶች በዘር ጥላቻ በሌላ በግል ጥላቻ እንደዚህ ማለት ነው ጨካኞች ይሆናሉ ይላል። መልካም የሆነው ነው የማይወጡ። ፍቅር የሌለው ሰው ብዙ ጊዜ ጭካኔ እንግዲህ ከዛ ቀጥሎ ሊመጣ ይችላል ማለት ነው። እንደውም የከፋ ጥላቻ ሲኖር ደግሞ ጨካኝነት አለ። መልካም የሆነው ነገር አይወድም ያ ነገር ለሌላ ሰው ሲሆን ማለት ነው። እንግዲህ እነዚህ በመጨረሻ ዘመን ከሚሆኑት ነገሮች አንዱ ነው። አንዱም የፍቅር መቀዝቀዝ ነው ማለት ነው። እዚህ ላይ ባለፈው ትምህርት እንደጠቀስኩት ዛሬም ይህንን እንደገና መጥቀስ እወዳለሁ። ይህን ስል ይሄ ነገር በመጨረሻው ዘመን የግድ መሆን አለበት ማለት አይደለም። የግድ መሆን አለበት የሚለውን ሀሳብ ከያዘን ሰይጣን ተስፋ ሊያስቆርጠን ይችላል። ደግሞ ሁል ጊዜ ሰይጣን ስራው ተስፋ ማስቆረጥ ነውና ፍቅር በመጨረሻ ዘመን ፍቅር ይቀዘቅዛል ስለተባለ ተብሎ ስለተጻፈ አሁን አንተ ፍቅርን ለመለማመድ አንቺ ፍቅርን ለመለማመድ ብትሞክር አይሄድም አትሄድም፣ ምክንያቱም በቃሉ ተጽፏል ብሎ በተቃራኒው ይናገራል። ይሄ የተጻፈው ግን ለእኛ ለጥንቃቄ ነው፣ ለትምህርታችን ነው። ካልተጠነቀቅን ይሄ በእኛ ላይ ውሎ ነው እንዳይገኝ ነው እንጂ ተሻለ ያስቆርጠናል ይል። ከተጠነቀቅን በዚህ ዘመን በመጨረሻው ዘመን ማለት ነው ሁሉ የእግዚአብሔር ፍቅር በስቶ እጅግ በጣም ታላቅ ፍቅር በምድር ላይ ሊሆን ይችላል በቅዱሳን ምክንያት ማለት ነው። ካልተ ሰማያዊ ይሆናል ማለት ነው። እግዚአብሔር በእውነት ይጠብቀን ይሄ በእኛ ህይወት እንዳይተገበር ማለት ነው። እንግዲህ ፍቅር ሳይኖር እግዚአብሔርን የሚያመልኩ የሚመስላቸው ሰዎች ልክ ጳውሎስ ለጢሞቴዎስ እንደጻፈው ማለት ነው የአምልኮት መልክ አላቸው እንጂ ኃይሉን ክዷል። የሃይማኖትን ሽፋን ተሸፍነው እውነተኛ የእግዚአብሔር ፍቅር፣ የሰው ፍቅር ከሌለን፣ የወንድሞችና የእህቶች ፍቅር ለሚጠፉት ሰዎች ደግሞ የሰው ፍቅር ስንል ሁለቱንም ያጠቃልላል ማለት ነው። ወንድሞችና እህቶችን በኢየሱስ ክርስቶስ ፍቅር፣ በመንፈሱ ፍቅር እንወዳለን። እነሱ የእግዚአብሔር በመሆናቸው ልዩ የሚሰማን የእግዚአብሔር ፍቅር አለ በውስጣችን። ሌሎቹ ደግሞ በዓለም ያሉ ደግሞ ለሚጠፉት እንራራለን ስለሚጠፉ። ስለዚህ ወደ ኢየሱስ ክርስቶስ እንዲመጡ ራይ ስለሚሰማን እንጸልያለን፣ የእግዚአብሔርን ቃል እንናገራለን ማለት ነው። ሁለቱ ለሰው ልጅ ክርስቲያን ሆነም አልሆነም ለሰው ልጅ ሁሉ በጎ ማሰብ ማለት ነው። ምክንያቱም ፍቅር ከበጎነት ጋር፣ ፍቅር ከርኅራኄ ጋር፣ ፍቅር ከቅንነት ጋር እንደሚያዝ ባለፈው ክፍል ስላየ ነው ማለት ነው። ይህንን ፍቅር የማይለማመድ ሰው ሃይማኖተኛ ብሎ እንኳን ራሱን ቢቆጥር ማንም ይሁን ማንም፣ እኔም እናንተ ቤቶችም ወንድሞች ሁላችንም ይሄ ፍቅር ከድልን ይህ የእግዚአብሔር ሰዎች ነን እያል ራሳችን የምንቆጥር ከሆነ ቃሉ እንደምናገረው የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራት ነው ምነው ይሄ ሁለተኛ ጢሞቴዎስ ምዕራፍ 3:5-7 ያለው ነው። የአምልኮት መልክ አላቸው ኃይሉን ግን ክደዋል። እንግዲህ እዚህ ላይ ይሄ በጣም በእውነት የሚያስፈራና የሚያስደነግጥ ቃል ነው። የሃይማኖት መልክ ኖሮም ፍቅርን ትተን ግን የእግዚአብሔርን ኃይል የካድን ከሆነ ጠፍተናል ማለት ነው። ሃይማኖተኞችንን የእግዚአብሔር ሰዎችንን በመንፈስ ቅዱስ ተለውጠናል። የእግዚአብሔር ክብር ከኛ ጋር ነው። እግዚአብሔርን እንወደዋለን፣ ወንድሞችና እህቶችን እንወዳለን እያልን ዘረኞች የምንሆን ከሆነ ይዘን ጥላቻ ያለብን ከሆነ ያንን እያከረርን ምንቀጥል ከሆነ እግዚአብሔር ከኛ ጋር አይደለም። የእግዚአብሔር ክብር ከኛ ጋር አይደለም። የአምልኮ መልክ አለን እንጂ የሃይማኖት መልክ አለን እንጂ እውነተኛ የእግዚአብሔር ሰዎች አይደለን፣ እውነተኛ ክርስቲያኖች አይደለንም ማለት ነው። የገንዘብ ፍቅር በጣም ስር የሰደደ የገንዘብ ፍቅር ካለን እንደዚህ ስር የሰደደ በስልጣን መመካት፣ ባለ ነገር መመካት ካለን እንደዚሁ ማለት ነው። ምክንያቱም እነዚህ ነገሮች የመጨረሻ ዘመን ምሳሌዎችና ልዩ የሚሆኑ ነገሮች ይሆናሉ ስላለ ነው። ይህንን ከመሆን እግዚአብሔር ይጠብቃል። የሃይማኖት ስም ይዘን የሃይማኖት መልክ ይዘን ይህን ስል እኛ ሁላችንንም ራሳችንን እኔም ራሴ ልኝ እኛ ሁላችንም ወንድሞችን አይቶ ሁላችንም እኔ ራሳችንን እስኪ እንመለን። እንግዲህ እዚህ ላይ ቤተክርስቲያን በምንልበት ጊዜ ሌላ አይነት አሳዝ አይግባል። ቤተክርስቲያን ማለት እኮ እኛው ነን። እኛ ሁላችንም የአንዱ የሕያው ቤተክርስቲያን አባላት ነን። እውነተኛ ደግሞ የእግዚአብሔርን ፍቅር የምንለማመድ ክርስቲያኖች ከሆን ደግሞ የአዲሲቷ ኢየሩሳሌም አባላት፣ የእግዚአብሔር ከተማ፣ ውብ ከተማ፣ ድንቅ ከተማ፣ ተወዳዳሪ የሌላት ውብ ከተማ፣ መከራ ችግር የሌለባት ከተማ፣ ያቺ ልዩ የሆነች የእግዚአብሔር ከተማ፣ የዛ ሀገር የአዲሲቷ ኢየሩሳሌም፣ የእግዚአብሔር መንግስት፣ የእግዚአብሔር ከተማ፣ የዛ ዜጎች ነን ማለት ነው። የዛም ዜጎች ነን። በምድርም የምትታየው ቤተ ክርስቲያን አካላት ነን። የአንዱ ቤተ ክርስቲያን የተለያየ ስም ቢኖርም እሱ ችግር አይደለም። ዋናው ነገር እንደ እግዚአብሔር ቃል እግዚአብሔርን ማምለክ ነው። ማንም የእግዚአብሔር ቤተ ክርስቲያን እንደ እግዚአብሔር ቃል የሆነውን በቃሉ ላይ የተመሰረተ የእውነተኛ አስተምሮ የምታስተምርና በዛ መሰረት ምዕመኗን የምትመራ ከሆነ ያቺ የእግዚአብሔር ቤተ ክርስቲያን ናት። ይህ ከቃሉ ቤተ ክርስቲያንም ተብሎ ከቃሉ ጋር የማይሄድ ነገር የሚሄድ ከሆነ በዛ ላይ እንግዲህ በዮሐንስ ራእይ ውስጥ ያለው ሰባት የማርያም ቤተ ክርስቲያናት ያለው ወቀሳ አንዳንዱ በሕይወት እንዳለ ይሰማሻል፣ ግን ሞትሻል የተባለች ቤተ ክርስቲያን አለ። ደክመሻል የተባለች፣ ቀዝቅዘሻል፣ ሙቅ ወይም ቀዝቃዛ ብትሆኝ ጥሩ ነበረ፣ ግን እንደዛ አይደለሽም። ነገር ግን ዝም ብለሽ ለብ ያልሽ ሆነሻል የተባለች አለች። እንግዲህ በመጨረሻ ዘመን ያለችው ቤተ ክርስቲያን ከነዛ ውስጥ ለመሆን ትችላለች። የእግዚአብሔር ቤተክርስቲያን ናት ግን ራእያን ልትትል ትችላለች ማለት ነው። እንግዲህ ቤተክርስቲያን ስንል እኛ ሁላችን ያለንበት ማለት ነው። እኛ ሁላችን የዛ አባላት ነው። ቤተክርስቲያን ስንል የእኛ ክምችት ማለት ነው። እግዚአብሔርን የሚያምኑ ሰዎች በምድር ላይ ያሉ የእኛ የሁላችን ክምችት ማለት ነው። ሌላ እንደው ጣታችንን የምንቀስርበት ጉዳይ አይሆን። እኛ የቤተክርስቲያን አባላት ስንሆን ግን በዛ በምትታየው በምድር ባለችው ቤተክርስቲያን ያለ በትክክል የሰማያዊቱ ቤተክርስቲያን አባላት ነን ወይ? የእግዚአብሔርን ፈቃድ እንደ ቃሉ እያደረግን ነው? ፍቅርን እየተለማመድን ነው ወይ? እግዚአብሔር የሚፈልገው ነገር ከኛ እያገኘ ነው ወይ? እግዚአብሔር በአሁኑ ሰዓት ቢመጣ ከኛ የሚያገኘው ምድር ጥላቻ ነው፣ ዘረኝነትን ነው፣ የገንዘብ ትምክህት ነው፣ ስልጣን የስልጣን ትምክህት ነው፣ የእውቀት ትምክህት ነው፣ ሌላ በምድራዊ ነገር መመካት ነው ወይስ እውነተኛ የሆነውን የእግዚአብሔርን ትክክለኛ ያገኛል? እንግዲህ ቤተክርስቲያን ስንል እኛ ሁላችን ያለንበት ነው። ሁላችንም እንደ ቤተክርስቲያን ይህንን ማሰብ ይገባናል ማለት ነው። አንዳንዶቻችን አገልጋዮች ልንሆን እንችላለን፣ አንዳንዶቻችን ደግሞ የሚመራ ልንሆን እንችላለን። ግን በአዲስ ኪዳን የእግዚአብሔር ሕዝብ ሁሉ አገልጋይ ነው። በእርግጥ ሙሉ ጊዜ እግዚአብሔር ሰጥተው የሚያገለግሉ አሉ። ሌላ ስራ ደግሞ በምድር ላይ ድንኳናቸውን እየሰፉ ደግሞ ጌታ ያገለግለዋል። ሁለቱም ቢሆን በታማኝነት ማገልገል እንዳለባቸው ነው። ሁለቱም ቢሆን በእውነተኛ የእግዚአብሔር ፍቅር ማገልገል ይገባቸዋል ማለት ነው። የተለያዩ አገልግሎት የሚያገለግሉ ሰዎች እይታችን፣ አካሄዳችን ይሄ በእንግሊዝኛ ሞት ወይም አቲቱድ የሚለው ይሄ አካሄድ የፍቅር አካሄድ ካልሆነ፣ እግዚአብሔር የሚከብርበት አካሄድ ካልሆነ፣ ለእግዚአብሔር ክብር ብለን ለፍቅር ብለን ለእግዚአብሔር ፍቅር ብለን ለወንድሞችና ለእህቶች ፍቅር ብለን ለሰው ልጆች በቅንነት ላይ ለተመሰረተ ፍቅር ብለን የማናገለግል ከሆነ አገልግሎታችንም ከንቱ ነው ነው የሚለው። በፍቅር ላይ የተመሰረተ አገልግሎት ግን ታላቅ ዋጋ፣ ታላቅ ደሞዝ ያስገኛል። እንዲያውም በእግዚአብሔር ፊት በመጨረሻው ዘመን እግዚአብሔር የሚሸልማቸው በታማኝነት ያገለግሉ መክሊታቸው በአግባቡ የተጠቀሙናቸው። ነገር ግን በተሰጠን ኃላፊነት ሙሉ ጊዜ ሰትንም ቢሆን ሌላም ደግሞ በማንኛውም ታ ስናገለግል የእግዚአብሔርን ዓላማ ጥለን ሌላ ሞቲቭ፣ ሌላ ሀሳብ፣ ድብቅ ሰው ማያውን ሀሳብ ይዘን ነገር ግን ሽፋን አድርገን በተለያዩ ሁኔታዎች እንደዚህ አይነት አገልግሎት የምንሰጥ ከሆነ በአገልግሎታችን እግዚአብሔር እየተደሰተ አይደለም። የእግዚአብሔር መንግስት የሚስፋፋበትን አገልግሎት እያገለግል አይደለንም ማለት ነው። ከዚህም እንዲያውም ራሳችንን እያገለግል ነው ማለት ነው። ከእንዲህ አይነት እግዚአብሔር ይሰውረን። አገልግሎታችንን በእውነተኛ ፍቅር ላይ ተመሰረተ መሆን አለበት። ከሆነ የምናደርገው ሁሉ ነገር ለእግዚአብሔር ክብር ብለን ነው ማለት ነው። በስውርም ሆነ በግልጽ የምናገለግለው አገልግሎት፣ የምናደርገው ነገር ሁሉ ለእግዚአብሔር ፍቅር ብለን የምናደርገው ነው። ያ በፍቅር ላይ የተመሰረተ አገልግሎት ታላቅ ዋጋ፣ በዛ በሰማያዊቱ አገር ታላቅ ክብርና ታላቅ ሞገሳ፣ ታላቅ ሞገስ ከእግዚአብሔር የምናገኝበት አይነት አገልግሎት ይሆናል። አለዚያ ግን ከዛ የወጣ አገልግሎት በተፈለገበት ቤተ ክርስቲያን ይሁን፣ በተፈለገበት መንፈሳዊ ቦታ ይሁን፣ በተፈለገበት ስፍራ ይሁን፣ ከዛ ውጭ የሆነው አገልግሎት ጥያቄ ውስጥ የሚገባ ይሆናል ማለት ነው። እያንዳንዳችን ለምንድን ነው የምናገለግለው እግዚአብሔር? እግዚአብሔርን ለማክበር ከፍቅር የተነሳ ነው ወይስ ሌላ ዓላማ፣ ሌላ ሞቲቭ አለ? ራሳችንን ፈጥሩ ነው የምለው። ራሳችንን እንፈትን ማለት ነው። እንግዲህ ይሄንን ነው በመጨረሻ ዘመን አገልግሎታችንም ሁሉ ጭንቅታችን እግዚአብሔር ብቻ መሆን ያለ። ስናገለግልም ደግሞ ለመታየት አይደለም የምናገለግለው። የእግዚአብሔር ጸጋ በክብር ብገልጽ ክብሩ ለእግዚአብሔር ነው የሚሆነው። ታላቅ የጸጋ ስጦታ በእኛ ላይ ሊገለጽ እግዚአብሔር ሲናገረን መናገር፣ እግዚአብሔር አትናገር ካለን አለመናገር። ምክንያቱም የምናደርገው ነገር ሁሉ ለእግዚአብሔር ክብር የምናደርግ ከሆነ ለራሳችን ዓላማ፣ ለራሳችን ሞቲቭ፣ ለስውር ፍላጎት የምናደርግ ከሆነ ያ አገልግሎታችን በምድር ተቀብለናል ማለት ነው። የማያልፍና የማያልፍ አይነት አገልግሎት ይሆናል ማለት ተፈትኖ የማያልፍ እኛም ያፈራናቸው ሰዎች እውነተኛ የእግዚአብሔር ሰዎች ሳይሆኑ እኛን መሳዮች ይሆናሉ ማለት ነው። የእግዚአብሔር መንግስት እየገነባ ሳይሆን የእኛን መንግስት እየገነባ ነው ማለት ነው። እግዚአብሔር ከዚህ አይነት ሁኔታ ይሰውራል። በመጨረሻ ዘመን እንግዲህ የሃይማኖት መልክ አላቸው ሀይልን ክዶዋል የሚባሉት እንግዲህ እንዲህ ነገሮች ሁሉ በዚዎቹ ሊካተቱ ይችላሉ። ታዲያ ጳውሎስ ጢሞቴዎስን ሲያስጠነቅቀው የአምልኮት መልክ አላቸው ኃይሉ ግን ክደዋል። ከነዚህም ደግሞ ራቅ ነው ምለው እንደዚህ በግብዝነት በማስመሰል የራስን መንግስት ከሚገነባ ጥፋት ከሚያመጣ ከእንዲህ አይነት አምልኮና አገልግሎት ራቅ እኮ ነው ምለው። አንተ ግን በእውነት ምን ይላል ቀጥሎ ቁጥር አስር ላይ እንደዚህ ይላል፣ አንተ ግን ትምህርትንና አካሄደን ሀሳብንም እምነትንም ትዕግስትንም ፍቅርንም መጽናትንም ስደትንም መከራዬንም ተከተል ይላል። ኦ እንዴት ደስ ይላል በእውነት። አንተ ግን ከእንዲህ አይነት አገልግሎት ከእንዲህ አይነት አካሄድ ርቀሃል። አንተ ግን ትምህርትን ምክንያቱም ጳውሎስ እኔ ኢየሱስን እንደመስል እኔ ምሳሉ ብሎ የተናገረበት አለ። ዛሬ ግን ለጢሞቴዎስ ሲናገር ምንድን ነው ብለው፣ አንተ ግን ትምህርትን አካሄድን ሀሳብንም እምነቴንም ትዕግስቴንም ፍቅሬንም ተከተል ነው ብለው። መከተል የሚገባል ይሄ ነው። እኛም እግዚአብሔርን የምናገለግል የእግዚአብሔር ሰዎች ሌሎች በመልካም አካሄዳችን የሚከተሉን አይነት መሆን አለብን። የራሳችንን መንግስት የራሳችንን ቡድን እየፈጠርን የእግዚአብሔርን ስራ ማሰናከል የለብንም። በየትም ስፍራ በቅድነት እግዚአብሔርን ከሚያመልክ ወንድምና እህት መተባበር ይገባናል። ማንም ይሁን ማንም፣ ከማንም ዘር ይሁን ከየትም ይሁን ማንም ይሁን በቅድነት የእግዚአብሔርን ስራ የሚሰራው መደገፍ ይገባል። ማንም ይሁን ማንም፣ የራስ እንኳን እጅግ በጣም ይቅር ቤት ጋር ዘመድም ይሁን አካሄዱ ሲበላሽ ያንን አካሄድ እንዲያር መንገር ይገባናል። ቢያንስ አለመስማማታችን በዛ አካሄድ እንደማንስማማ መግለጽ ይገባናል እንጂ በእሱ ግብዝነት ተሽበን እኛም ደግሞ ከጠጋ መውደቅ እንዳንወድቅ መጠንቀቅ ይገባናል። ማለት በአሁኑ ጊዜ በብዙ ሁኔታ ይሄ የታየ ነው ያለው። እኛ በእኛ በክርስቲያኖችን መካከል ግብዝነት፣ ሌላው ቀርቶ እጅግ በጣም የእግዚአብሔር ሰው የሆነ በግብዝነት ቢሄድ ከእሱ ጋር መሳተፍ የለብንም ማለት ነው። በመጽሐፍ ውስጥ እንዲህ አይነት ሀሳብ አለ እና ጴጥሮስ ለአይሁዶች የማዝላት ነገር ነበረው ካደገበት ነገር ይመስላልና ጳውሎስ ምንድን ነው የሚለው? ጴጥሮስ ለአይዛብ ወንጌል በሚሰበክበት ጊዜ ትንሽ የመረዳት ሁኔታ እዛ ላይ ትንሽ የሆነ ችግር ያለ ይመስላል እና እስክገለጽለት ድረስ ማለት ነው ይሄ ነገር ልቡ ክፍት ሆኖ አልተቀበለም። ምክንያቱም ቢሆንም አያስደንቅም፣ ምክንያቱም ከዛ በፊት ወንጌል ለአይዛብ ሲሰበክ አልታየም። እነዚህ ለጥፋት የተጣሉ ራሳቸው ለጥፋት የሸጡ ናቸው አይዛብ ማለት ነው፣ ከእግዚአብሔር ፈቃድ የወጡ ናቸው ማለት ነው። እና አሁን እንደዛ በሚሆንበት ጊዜ በግብዝነቱ አልተሳኩም ነው የምለው ጳውሎስ። እንግዲህ ጴጥሮስ ትልቅ የእግዚአብሔር ሰው ነው። በጴጥሮስ ውስጥ ባለው ግብዝነት እንኳን አልተሳኩም እኮ ነው። ከማንም መንፈሳዊ ሰው ጋር፣ ከማንም የእግዚአብሔር ሰው ጋር፣ ከማንም ታላቅ ጸጋ ካለው ጋር፣ ከማንም የፍቅር ሰው ጋር መተባበር የሚገባን የእግዚአብሔርን ሀሳብና ፈቃድ እስከተከተለ ድረስ ብቻ መሆን አለበት። ከዛ የተለየ ነገር ይዞ ቢመጣ መስማማት የለብንም ማለት ነው። ያ ከሆነ ምንጊዜ ምንም ሳንታተፍ የምንግባባው ና የምንስማማው እግዚአብሔር ፍቅር መሆኑ ና በእግዚአብሔር ዘንድ ግብዝነት እንደሌለ ነው። ከእሱ ጋር ምንጊዜ የምንስማማለን ከወንድሞች ና ከእህቶች፣ ከሰው ጋር ግን በጎ ነገር ሲያደርጉ ብቻ መስማማት ይገባናል። ያ ጥሩ ሰው የሚሰራው ሰው ቢለውም ታላቅ ወንጌላዊ፣ ታላቅ መጋቢ፣ ታላቅ ቄስ፣ ታላቅ የእግዚአብሔር ሰው ሲያደርግ የነበረው በአንድ ምክንያት በሌላ ከዛ አካሄዱ በእግዚአብሔር ቃል ስናየው ስንፈትሸው ለየት ያለ ነገር በሌላ ጊዜ ሲሰራ በዛ መስማማት የለብንም ማለት ነው። ሁል ጊዜ ራሳችንን በእግዚአብሔር ቃል መፈተሽ ይገባናል። ቤተ ክርስቲያንም ደግሞ የእግዚአብሔርን ቃል ሳታዛባ ማስተማሯን መቀጠል አለባት ማለት ነው። የእግዚአብሔር ቃል በዚህ መልክ ማስተማር ከተሰናከለ እዚህ ላይ እንግዲህ ከጌታ ከኢየሱስ ጋር እየተስማመን አይደለም። የጌታ ቤተክርስቲያን እንኳን ሆነ የእግዚአብሔር ሰዎች እንኳን ሆነ እንግዲህ ከእግዚአብሔር ሀሳብ ጋር እየተስማማን አልቀጠልም ማለት ነው። ስለዚህ ሁል ጊዜ ከቃሉ ጋር በመስማማት ከኢየሱስ ሀሳብ ጋር መስማማት ይገባናል ማለት ነው። ሰውን የምናውቀው በኢየሱስ ክርስቶስ ብቻ ነው። ይሄ ነው እንግዲህ በመጨረሻው ዘመን ከሚሆነው ከዚህ አይነት ነገር ጥንቃቄ ማድረግ ፍቅር እንዳይጎድል ማለት ነው። እንግዲህ በእውነት ይሄ ነገር ይሄ ፍቅር የምለው ነገር ብዙ ነገር ይነካል። በተግባር የሚታይ ነው። በተግባር የሚታይ በመሆኑ በአፍ ብቻ የምነገር ፍቅር አይደለም። ፍቅር ጥልቅ ነው፣ በተግባርም የሚታይ ነው። እንግዲህ አሁን ይህንን ክፍል ላጠቃልልና ሶስተኛው በሶስተኛው ክፍል ደግሞ ሌላውን ሌሎች የሚቀጥሉ ሀሳቦችን እንመለከታለን። እንግዲህ የምናደርገው ነገር ሁሉ ለፍቅር ስል የምናደርገው መሆን አለበት። እግዚአብሔር ራሱ ፍቅር ስለሆነ የምናደርገው ነገር ሁሉ ከፍቅር ከእውነተኛ የእግዚአብሔር ፍቅር አንጻር የምናደርገው መሆን አለበት። ለወገኔ ይጠቅማል ብለን የምናደርገው ወይም ደግሞ በሌላ ምክንያት የምናደርገው ወይም ደግሞ በስውር በግብዝነት የምናሳየው የማስፈልሰል ፍቅር በክርስትና እውነተኛ ፍቅር በእግዚአብሔር ፍቅር ውስጥ ቦታ የለው ማለት ነው። ፍቅራችን እውነተኛ መሆን አለበት። ለእግዚአብሔር መገዛታችንን የምናረጋግጠው ይህንን እውነተኛ ፍቅር ስንለማመድ ነው። እንግዲህ ትምህርታችንን በምናጠቃልልበት ጊዜ ይህንን እውነተኛ የሆነውን ፍቅር በዘመናችን የማንን ለማመድ ከሆነ እያንዳንዳችን ራሳችን እንድናይ ይገባናል ማለት አለዚያ ዝም ብለን የሃይማኖት ስሜት አለን እንጂ እውነተኛ የሰማያዊ ሃይማኖት ተከታዮች አይደለንም ማለት ነው። ሌላ እንግዲህ ራሳችንን እን ሌላው ደግሞ ይሄ ፍቅር በራሳችን ጉልበት የምናመጣው ሳይሆን የመንፈስ ቅዱስ ፍሬ ነው። በእውነት ፍቅርን ለመለማመድ በመንፈስ ቅዱስ መሞላት አለብን። በመንፈስ ቅዱስ መሞላት በልሳን መጸለይ ወይም እንደዛ አድርገው ብቻ ሰዎች ያሉ አንደኛው ትልቁ መገለጫው በመንፈስ ቅዱስ በምንሞላበት ጊዜ እና እለት በእለት ለመንፈስ ቅዱስ በምንገዛበት ጊዜ በውስጣችን የእግዚአብሔርና የእግዚአብሔር ፍቅርና ከዛም ደግሞ የሚነሳ የወንድሞችና የእህቶች ፍቅር እያደገ የማይሄዱ ነው። በመንፈስ ቅዱስ ተሞልተን ያንን ፍቅር ማሳየት አለብን። ከሁሉ በላይ ነው ፍቅር እንዳለው ማለት ነው። ስለዚህ ይሄንን ፍቅር በህይወታችን እግዚአብሔር በመንፈሱ እንዲሞላ በመንፈሱ እየሞላ እኛም ደግሞ እየታዘዝን እየተከታተል ይህን ፍቅር መኖር እንድንችል ከዚህ ፍቅር የተነሳ ለዓለም ደግሞ መልካም ምስክሮች መሆን እንድንችል የዓለምን በዓለም ክፋትና ጭካኔ በሞላበት ዓለም ተጽዕኖ ማሳደር የምንችል ሰዎች እንድንሆን እግዚአብሔር ይርዳል። የሚቀጥለውን በሚቀጥለው እንቀጥላለን። ትምህርታችንን በጸሎት እንዘጋለን። አብረን እንጸልያለን። እግዚአብሔር አምላካችን ሆይ ብዙ ነገር ብለናል፣ ብዙ ነገር ተናግረናል። ከዚህ በፊት ብዙ ነገር አስበን ሊሆን ይችላል፣ ብዙ ነገር አድርገን ሊሆን ይችላል። ያደረግነው ነገር ሁሉ እንደ እግዚአብሔር ሰዎች በፍቅር አንተን ከመፍራት አንተን ከማፍቀር ወንድሞችና እህቶችን ከማፍቀር የሰው ልጅ ከማፍቀር ጋር የተያዘ ካልሆነ በፍቅር ካልሆነ እግዚአብሔር ሆይ ችግር እንዳለበት ይህንን አይተናል። እግዚአብሔር ሆይ ዛሬ በዚህ ትምህርት የተማርነው በሕይወታችን ነው በተግባር ላይ ለማዋል እንድንችል ይርዳል። የዘላለም አምላክ እግዚአብሔር ጸጋ ኃይል አብዛል። በራሳችን ብርታት ይህን ማድረግ ስለማንችል በመንፈስ ኃይል ይርዳል። እግዚአብሔር መንፈስ እግዚአብሔር ክብር ከእኛ ጋር ሆኖ ፍቅርን እንድንለማመድ ይርዳል። አምላካችን እግዚአብሔር ሆይ ስለነበረ ጊዜ ሁሉ እናመሰግናለን። በኢየሱስ ክርስቶስ ስም አሜን።